The Voice of America. አምነስቲ ኢንተርናሽናል በትግራይ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት አባላት እንዲሁም የአማራ ክልል ፖሊስ ኃይል እንዲሁም የፋኖ ሚሊሻዎች በልጃገረዶችና ሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች ያጠናቀረበትን ጥናት ነው ይፋ ያደረገው። ከዚህ ቀደም ሪፖርት የተደረጉት ህገወጥ ድርጊቶችና ወሲባዊ ጥቃቶችን ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን እየወሰደ መሆኑን ያመለከተው የኢትዮጵያ መንግስት በበኩሉ ባወጣው መግለጫ አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉ ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሓት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። ዘገባውን የተከታተለው ደረጀ ደስታ ጥናቱን በተባባሪነት ያስተናዱትን የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሃ ተክሌን ጨምሮ አነጋግሮ የኢትዮጵያን መንግስት ምላሽንም አካቶ ተከታዩን ይዞ ቀርቧል።
አምነስቲ ከየካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናቀረው ጾታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 60 ሰዎች በማነጋገር መሆኑን ገልጿል። ከነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት ደህንነቱ በተጠበቀ የስልክ መስመር መሆኑን አስታውቋል። ከየካቲት እስከ ሚያዝያ ባሉት ወራት ውስጥ 1288 የሚሆኑ የጾታ ጥቃትና መድፈር የደረሰባቸው ሴቶች ወደ ሕክምና ጣቢያዎች መሄዳቸውን የሚያሳይ መረጃ ከጤና ተቋማት ባለሙያዎች መሰብሰቡንም አመልክቷል። የኢትዮጵያ መንግስት ባወጣው መግለጫ ደግሞ በማናቸውም ሁኔታ ውስጥ ወሲባዊ ጥቃትን የሚያወግዝ መሆኑን ገልጾ በትግራይ ክልል ውስጥ በተካሄደው ግጭት ወቅት አንዳንድ የሰራዊቱ አባላት በግልጽ የተሰጣቸው መመሪያና ደንቦች በሚጻረሩ ተግባራት ላይ መሳተፋቸውን በመገንዘብ መግለጫ ማውጣቱን ጠቅሷል። እንዲህ ያሉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን መውሰዱንና ወደፊትም ጥቃት ፈጻሚዎችን ለፍርድ ማቅረቡን ይቀጥልበታል ብሏል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ አይደለም የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችንና እዚያም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትንና በዚያም የሰፈሩትን ብዙ የወያኔ ሚሊሻዎችን ነው ብሏል። ጥናቱን ያዘጋጁትና የአምነስቲ ኢንተርናሽናል የቀውስ አማካሪ የሆኑት ዶናቴላ ሮቬራ ከአሜሪካ ድምጽ የእንግሊዝኛው ፕሮግራም ስቲቭ ሚለር ጋር ባደረጉት ቃለ መጠይቅ ይህ በመካከለኛው ምስራቅና በአፍሪካ የጾታ ጥቃቶችንና ጦርነቶች ላለፉት 20 ዓመታት እንደመረመረ ሰው እንዲህ ያለ የከፋ ሁኔታ ገጥሞኝ አያውቅም ብለዋል። እሳቸውም ጨምረው እንደተናገሩት በሪፖርታቸውም ላይ እንደተዘገበው የትግራይ ሴቶችና ልጃገረዶች የጦር መገልገያ በመሆን መድፈርና ወሲባዊ ጥቃት ተፈጽሞባቸዋል ተብሏል። በሴቶቹ ላይ የተፈጸሙት ብዙዎቹ ወሲባዊ ወንጀሎች ከባድና አስደንጋጭ ናቸው። ሴቶች በቡድን የተደፈሩ፣ ለወሲብ ባርነት የተዳረጉ፣ በተለያዩ የማሰቃያ ዘዴዎች የተጎዱ፣ ማንነታቸውን የሚያጎድፍ ስድብ፣ የሞት ማስፈራሪያና ዛቻዎች የደረሱባቸው በመሆኑ ዘላቂ የአካልና የስነ ልቦና ጉዳት ደርሶባቸዋል ሲል አምነስቲ በሪፖርቱ አመልክቷል። ብዙዎቹም ወንጀሎች በጦር ወንጀለኝነት ሊያስጠይቁና በሰው ልጆች ላይ ሊፈጸሙ የማይችሉ ናቸውም ብሏል። የኢትዮጵያ መንግስት በመግለጫው አምነስቲ ኢንተርናሽናል በቀደሙ ሪፖርቶቹ በኢትዮጵያ መንግስት ላይ ስሜት ቀስቃሽ ጥቃቶችንና የስም ማጥፋት ዘመቻዎችን ወደ ማካሄድ ያዘነበለ ይመስላል ብሏል። በተለይም በአንዳንዶቹ የምስራቅ አፍሪካ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል። አምነስቲ ኢንተርናሽናል በበኩሉ ለኢትዮጵያና ኤርትራ ለሚገኙ መሪዎች፣ በደረጃው ላሉ መንግስታዊ መስሪያ ቤቶች በጥናቱ ላይ አስተያየታቸውን እንዲሰጡ መጠየቁን ገልጾ ምንም ምላሽ አለማግኘቱን ጠቅሷል። በሌላም በኩል ለሪፖርቱ ምላሽ እንዲሰጡና አስተዳደራቸው እነዚህን ድርጊቶች ለማስቆም ምን ዝግጅት እያደረገ እንደሆነ የተጠየቁት የዋይት ሀውስ ቃል አቀባይ ጄን ሳኪም ተከታዩን ምላሽ ሰጥተዋል።
በአካባቢው ካሉ ሀገራት መሪዎች ጋር በቅርበት እየተገናኘን ነው። በኢትዮጵያ ውስጥ እየተካሄደ ባለውና በምናየው የሰብአዊ መብት ጥሰት በእርግጥ ደንግጠናል። ይህም በሚመለከት በዚህ አካባቢ እየሰራን ስላለው ዝርዝር ነገር ይበልጥ መረጃ ለማግኘት በእርግጠኝነት የምመራችሁ ወደ ውጭ ጉዳይ ሚኒስቴራችን ነው። በዚህ ጉዳይ በአስተዳደራችን ባለስልጣናት አማካኝነት በርካታ መግለጫዎችን አውጥተናል። ወደፊትም በይፋ ማውጣታችንን እንቀጥላለን።
በሌላም በኩል የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረክርስቶስ ባወጡት የትዊተር መልእክት አምነስቲ ኢንተርናሽናል ኤርትራን በጠላትነት ማሳደድና የስርዓት ለውጥ አጀንዳውን እውን ለማድረግ ባለፈው መጋቢት በማይካድራ ጭፍጨፋ ፈጽመው የሸሹትን የወያኔ ሚሊሻዎች የሐሰት ምስክርነት ያቀርባል ብለዋል። የአምነስቲ ኢንተርናሽናል ሪፖርት ግራና ቀኝ ያሉትን ዑነታዎች ለማጣራት ምንም ፍላጎት ሳይያሳይ የቀረበ የሙያ ስነ ምግባር የጎደለ ነው ብለዋል። በሚያሳዝን ሁኔታም ይህ ፖለቲካዊ ይዘት ያለውና የኤርትራንስም የማጥፋት ጥቃት ለመጀመሪያ ጊዜ የተፈጸመ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። ይህን ዘገባ መሰረት በማድረግ የሪፖርቱ ተባባሪ አዘጋጅና የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍሳሐ ተክሌ ጋር ቆይታ አድርገናል። በቅድሚያም ይህ ሪፖርት ከስከዛሬዎቹ ሪፖርት በምን እንደሚለይ በማስረዳት ይጀምራሉ።
እንግዲህ ጊዜ ወስደን በረጅም ጊዜ ያጠናነው ጥናት ነው እና በዚህ ዓመት በፈረንጆቹ አቆጣጠር ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈጅቷል። ረጅም ማለት ያው ኮሚኒኬሽንም ካለመኖሩ አንጻር፣ ሌሎች አስቸጋሪ ነገሮች ከመሆናቸው አንጻር እነዚህም ወደ 63 የሚጠጉ ሰዎች ለረጅም ጊዜ በተለያዩ መንገዶች እንደናገር ናቸው እና ስለዚህ ከዚህ ከነበሩት የሚለየው በጣም ብዙ ሰዎች ማናገራችን፣ ሁለተኛ ደግሞ እዚህ ስራ ላይ ተሰማርተው ካሉ የሕክምናና የሰብአዊነት አገልግሎት የሚሰጡ ድርጅቶች ከእነሱም ጋር በተገኙ መረጃዎች ማጠናከራችን በመሆኑ ከሌሎቹ አሁን በሚዲያ ሲወጡ ከነበሩት የተወሰኑ ሰዎችን ብቻ ነግረው ሲያወጡ ከነበሩት አንጻር የተሟላ ነው ማለት ይቻላል። በተለይ የጾታ ጥቃት እንዴት እንደተፈጸመ፣ እስከ መቼ እንደቆየ፣ የሴት አካባቢዎች እንደነበሩት የተሟላ ስዕል የሚሰጥ ነው ብሎ ማለት ይቻላል።
አምነስቲ እንደ ካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናከረው ጾታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 63 ሰዎችን በማነጋገር መሆኑን በሪፖርቱ ገልጿል። ከነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት የስልክ መስመር መሆኑን አስታውቋል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ ነው የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሽቱት ጋር ተደባልቀው የሚገኙትን ነው። ብዙ የወያኔ ሚሊሻዎችም ሰፍረዋል ብሏል እና በዚያ ላይ በአንዳንዶቹ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል። በተለይ በምስራቅ አፍሪካ ባሉት ላይ እዚህ ላይ እርስዎ ምን ይላሉ?
አዎ እንግዲህ ይህ ጦርነት ከተጀመረ ወዲህ ለዚህ ጥናቶች አይደለም ሌሎችም እንደዚሁ ምርመራዎች ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል። መንግስት ደግሞ ይህንን ፈቅዶልን አያውቅም፣ ምላሽም አይሰጠንም። በኢሜይልም በደብዳቤም ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ በደልተኛ አይደለም ብሎ ማለት ትንሽ እንትን አይሆንም። ምናልባት ያ ተፈቅዶልን ቢሆን ኖሮ እንዲሁም የበለጠ ቁጥር ያላቸው ሰዎች ማግኘት እንችል ነበረ። በ63 ብቻ ሳይሆን ከዛ በላይ ያሉ ሰዎች ማናገር እንችል ነበረ። ይህን ያንን ስላልፈቀደልን ነው የሆነው። ሌሎቹ አሁን ለምሳሌ ሱዳን ያሉ እንደዚህ ናቸው እንደዚህ ናቸው የሚለው ብዙዎቹ እንግዲህ ሴቶች ናቸው። ትልልቅ ሴቶችም አሉ፣ ወጣቶችም አሉ ያናገር ናቸው። ተዋጊም ቢሆኑ ይሄ ጉዳት ሊፈጸምባቸው የሚል ነገር የለም። ሌላ በሰብአዊ መብት ጥሰት የሚጠየቁ ከሆነ መጠየቅ ነው እንጂ ያለባቸው መደፈር የለባቸው። በዚሁ ደግሞ በርቀት እንዳናገር ናቸውም ቢሆን ምሳሌ እነሱን አናግረን የህክምና ባለሙያዎችንም አናግረናል እና እዛ ያሉት ማለት ነው ሽሬና ሌሎች አካባቢዎች ያሉ የህክምና ባለሙያዎች ከሚነግሩን ጋር በጣም ተመሳሳይ ነው። በሰርቫይቨሮቹ ወይም ደግሞ በጉዳተኞቹ ምስክርነት ላይ ብቻ ተመሰረተ አይደለም። አሁን ብዙዎቹን ኬዞች የዛ ያሉት ሐኪሞች በተለይ በዚህ ጉዳይ ላይ የሚሰሩ ሐኪሞች ያውቋቸዋል። ምንም ተጋነን ነገር የለውም። ምናልባት መጋነን ያለበትን ያህል ወይም ደግሞ መደረስ ያለበትን ያህል አለመድረሳችን ነው እንጂ ችግር መሆን ያለበት ባለው ሁኔታ መድረስ የቻላቸውን ሰዎች አናግረን ነው ተዳረግነው እና እንዲያውም ወደ ትግራይ ሄደን መስራት ቢፈቀድልን ኖሮ ከዚህ የባሰ ሊሆን እንደሚችል የሚገምት ነው ያለን። ሌላው ያው እንግዲህ ግለሰቦች ላይ የሚያተኩር ነገሮች አሉ፣ ምንም መሰረት የላቸውም።
አንዱ አሁን እርስዎም የጠቀሱት እና መንግስትም በሪፖርቱ ያነሳው 1288 የሚሆኑ የጾታ ጥቃትን ተፈጽሞባቸዋል የተባሉ ሴቶች ወደ ሕክምና ጣቢያዎች ሄደው ሪፖርት ማድረጋቸውና እንክብካቤ ሕክምና ማግኘታቸውን እርዳታ ማግኘታቸውን የሚጠቁም ሪፖርት ከጤና ተቋማቱ ማግኘቱን በሪፖርቱ ተካቷል። ግን በሌላ በኩል ደግሞ የጤና ተቋማቱ የወደሙ መሆኑን እዛው ሪፖርቱ ላይ ተገልጿል እና ከተአማኒነት አንጻር የሚል በመግለጫ ውስጥ እንደዚህ ያለ ይዘት ያለው ነገር መንግስት አውጥቷል። እዚህ ላይ ምን ይላሉ?
ሁኔታው እንግዲህ ያው ነገሮችን የማጣበም ጉዳይ ነው እንጂ ሪፖርቱ ላይ ግልጽ ናቸው። ምሳሌ ብዙ የጤና ተቋማት ተጎድተዋል። ይህንን ደግሞ ሪፖርት ያደረግነው እኛ አይደለንም፣ እዛ ውስጥ የነበሩ ኤምኤስኤፍን ጠቅሰን እንትን ያለው። ያ ማለት ሁሉም ፈርሰዋል አይደለም፣ የተወሰነ አገልግሎት የሚሰጡ አሉ እና 1200 አካባቢ ሰዎች የጾታ ጥቃት ደርሶባቸዋል የሚለውን ነገር ራሱ ከዩኤንኤፍፒኤ ዌብሳይት ላይ ከኢትዮጵያ ዩኤንኤፍፒኤ ዌብሳይት ላይ ያገኘ ነው። ግን ደግሞ የሚሰሩ የጤና ጣቢያዎች አሉ። የሽሬ ሆስፒታል ይሰራል፣ የሁመራ ሆስፒታል ይሰራል፣ የአክሱም ሆስፒታል ይሰራል፣ የአዲግራት ሆስፒታል ይሰራል። ከእነዚህ ውስጥ ደግሞ ጉዳት ደርሶባቸውም አሉ። ደግሞ የተወሰነ ፓርታቸው የተለያለ መድኃኒቶቻቸው የተዘረፉ መሳሪያዎቻቸው የተዘረፉ አሉ። ባላቸው አቅም ግን እየሰሩ ስለዚህ ይሄ ደግሞ እዛ ላይም ተገልጿል። እና ግን ያው ቁጥሮችን እንደዚህ እያወጡ ተገለጹበት መልክ ሳይሆን ባልተገለጹበት መልክ የማቅረብ ነገር ነው የሚሆነው። ይሄ ነገር ለምሳሌ አሁን አዲግራት ላይ ለምሳሌ 375 ኬዞች አይተናል ጾታዊ ጥቃት ብለው ከዛ ከአይን ያገኘ ነው ከሐኪም ቤት ማለት ነው። አጠቃላይ ደግሞ ስታይ ሌሎች መጫዎች ደግሞ በትግራይ ላይ ወደ 1200 ተደርገዋል ነበር። ይህ እንግዲህ ትክክለኛ ቁጥር ነው ማለት አይቻል። ምክንያቱም ሕክምና ጣቢያ የሚሄዱ የሕክምና አገልግሎት ለማግኘት የሚሄዱ ተጎጂዎች በጣም ትንሽ ናቸው። በተለያዩ ምክንያቶች አንደኛ ተደራሽነትና የጸጥታ ሁኔታ ብዙ አይመቻቸውም። ሁለተኛ እንደዚህ ነገሮችን ደግሞ ሪፖርት ማድረግም ታቡም ወይም ደግሞ ነውርም ነው። ስለዚህ ቁጥሩ ከዛ በላይ እንደሆነ ነው መገመትም ያለበት። እና ያው ያነሱት ምክንያት ብዙ ውሃ የሚያነሳ አይደለም። ሪፖርቱን የሚያነበሰው በደንብ የሚገባ ይመስል
በተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ እያካሄዱ ያሉትን ሪፖርት አምነስቲ ለመቀበል አለመፈለጉ አስገርሞኛልም ይላል የኢትዮጵያ መንግስት። እና እናንተ መቀበል አልፈለጋችሁም ወይስ ምንድን ነው ያለው ነገር? በሱ በኩል
አምነስቲ የሚደረጉ ኢንቨስቲጌሽኖች ወይ ምርመራዎች ካሉ ለነዛ ለመተባበር ፈቃደኛ ነው፣ ገለልተኛና ነጻ እስከሆኑ ድረስ ማለት ነው። ግን ፐብሊክሊ ይህን እንደግፋለን ይህን አንደግፍም የሚል ነገር ወተናወተን አናውቅም። ይህንንም እንትን አድርገን አናውቅም። ያው ተስፋ የምናደርገው ግን ሂደታቸውም ውጤታቸውም አሁን እኛ የመዘገብነውን ነገር ቫሊዴት ያደርጋል ብለን እናስባለን፣ በትክክል የሚሰሩ ከሆነ።
አሁን በአማራና በአፋር ክልል እየተነሱ ያሉ የሰብአዊ መብት ጥሰቶች አሉ። እነሱን አስመልክቶ አምነስቲ እስካሁን ያለው ነገር አለ? በእርግጥ እርስዎ ክስተቶቹ መገናኛ ብዙሀን ላይ ስለወጡ ብቻ ሪፖርት እናወጣለን ማለት አይደለም ብለዋል መባሉን አንብቤያለሁ። አምነስቲ ጉዳዩን እየተከታተለው ነው? ይሄም ሆኖ
ኦፍኮርስ እነዚህ እንግዲህ የምታውቁት ነው። አሁን ለምሳሌ የሴክሹዋል ቫዮለንስን ለመስራት ምን ያህል ጊዜ እንደወሰደብን እዛው ሪፖርቱ ላይ እንገልጸናል። ቀጥታ መሬት ላይ መገኘት ስለማንችል እና ነገሮች በተፈጠሩ ቁጥር ሄዶ ማጣራት ስለማንችል በጣም የተራዘመ ሂደት እየሄድን ነው ነገሮች እንደዚህ ነገሮችን የምናጣራው ያሉንን ቴክኖሎጂዎች ያሉንን አቅም በሙሉ እንጠቀማለን። ግን ደግሞ ግራውንድ ላይ ሄደን እዛ ቦታ ላይ ሄደን መስራት አለመቻላችን በወቅቱ እንደተፈጠሩ ሪፖርት ለማድረግ ከባድ ነው የሚያደርግም። ስለዚህ አሁን አፋር ላይ ተፈጥረዋል የሚባሉትን፣ በአማራ ክልል ላይ ተፈጥረዋል የሚባሉትን፣ የስደተኞች ጣቢያት ላይ ተፈጥረዋል የሚባሉትን ለመስራት እንግዲህ በተሟላ ደረጃ ለመስራት ምንም ተደራሽነት ችግሮች አሉ። በዛ ምክንያት መናገር እያለብን ግን መረጃ በማጣት ብዙ ያሳለፍናቸው አሉ። እነዚህ ብቻ አይደሉም። አሁን ቤኒሻንጉል ውስጥ በተከታታይ የሚፈጸሙ ነገር አለ። መረጃ እንዳገኘን ተናግረናል። ሳናገኝ ደግሞ መረጃ ለመረጃ ምንም መናገር አንችልም። ህፃን ወታደሮች የተባሉ ነገሮች አሉ። ፎቶዎች ብቻ ናቸው። በፎቶ ላይ ተመስርተ ደግሞ ያንን ነገር መናገር ብቻ አይቻልም። ብዙ ነገሮች ነው ኢንቨስቲ ቤት መደረግ ያለባቸው እና እንደዚህ አይነት ነገሮች ላይ በፍጥነት እንደተፈጠሩ መረጃ ለመሰብሰብ እና በወቅቱ ሪፖርት ለማድረግ ያው ቦታው ላይ መገኘት እናንት ማለት አለብን። ግን ያ ማለት እየሰራን አይደለም ማለት አይደለም። የአፋሩን በተለይ በቅርብ እየተከታተልን ነው። እንደምታውቁት እዛ አካባቢ የኢንተርኔትም የስልክም ችግር አለ። ስለዚህ ብዙ አስቸጋሪ ሆኖብናል ግን በዚህ ሁኔታ ላይ በምንችለው ሁሉ ነገሮችን ለመከታተልና መረጃ ለማሰባሰብ እየሞከርን ነው።
እንደሚታወቀው የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ውሳኔውን ማንሳቱን ባሳወቀበት ማግስት የወጣ ሪፖርት ነው። ሪፖርቱ በዚህ ጊዜ እንዲወጣ የተደረገበት የተለየ ምክንያት አለ?
አጋጣሚ ነው ማለት አንድ ሪፖርት ሲሰራ እና መረጃውን ሰብስበን በቂ መረጃ አለን ካለን በኋላ ቀን እንወስናለን። ያን የምንወስነው እንግዲህ ከወር ከሁለት ወር በፊት አንዳንዴ መጓተት ነገሮች ሊኖሩ ይችላሉ። ምናልባት ራሱ መንግስት የውጭ ጉዳይ ሚኒስትርም ይህን ጉዳይ ጋር ከሁለት ሳምንት በፊት ደብዳቤ በዚህ ጉዳይ ላይ ሪፖርት ልናወጣ ነው በቅርብ ጊዜ ውስጥ ስለዚህ ምላሽ ስጠን ብለን ጠይቀናቸው ነበር። ስለዚህ ሪፖርት እየመጣ እንደሆነ ያውቃሉ። ስለዚህ ትናንትና ወይ ከትናንትና ወዲያ መንግስት ዲክሌር ስላደረገ ያወጣ ነው ነገር አይደለም። ከዛ ቤት በተያያዘ ፕላን ነው እና ኢንተረስቲንግሊ ውጭ ጉዳይ ሚኒስትር፣ የአቶርኒ ጀነራል ኦፊስ በሙሉ ነግረናቸዋል። በደብዳቤ ፖልት ሊወጣ ነው ብለን ከሁለት ሳምንት በፊት ነግረናቸዋል። እና ከዚህ ጋር ማያያዛቸው ራሱ ይገርማል። ያው ለፐብሊክ ኮንሳምፕሽን ካልሆነ ያውቁት ነበረ።
አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ፣ ከድምጽ ራዲዮ ስም በጣም አመሰግናለሁኝ።
እሺ ደረጀ፣ እኔም በጣም አመሰግናለሁ። Don't wait.